ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ነገ ሚያዝያ 25 የዓለም የፕሬስ ነጻነት ቀን ነው።
Citizens really need to stand up and own the freedom of the press.
ዜጎች ጠባቂያቸው እንደሆነ ሁሉ ለመገናኛ ብዙሃን ነጻነት እንደ አንድ ሆነው መቆም አለባቸው። በልማት ወደፊት እንዲራመዱ መብቶቻቸው እንዲከበሩ ያስችላቸዋልና የፕሬስ ነጻነት እንደውነቱ በአካባቢው የእያንዳንዱ ዜጋ ነጻነት መሆኑ ሊታወቅ ይገባል።
የአምነስቲ ኢንተርናሽናል የምስራቅ አፍሪካ ዳይሬክተር ጆያን ኒያኒኪ ናቸው። በአብይ ርዕስ ዘገባ ይኖረናል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሚያዝያ 24 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ እንሆናለን። የፕሮግራም መሪው ደግሞ ንጉሡ ታምሬ ነው።
አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የዕለቱ ዜናዎች ይቀድማሉ። መልካም ምሽት።
የአገር ክህደትን፣ ሽብርተኛነትንና የጅምላ ግድያ ወንጀሎችን ጨምሮ በኢትዮጵያ መንግሥት 9 ጊዜ የተከሰሰውና የታሰረው ጋዜጠኛ እስክንድር ነጋ ይህ አይነቱ ወከባ በዚህ መንግሥት ላይ የምፈጽመውን ትችት ወይም የምጽፈውን ትችት አያቆመኝም ሲል ለቪኦኤ ተናገረ። ሐሳብን የመግለጥ ነጻነት እስከተገደበ ድረስ ነጻነት ብሎ ነገር የለም ያለው ጋዜጠኛ እስክንድር ነጻነት የሚጀምረው ሐሳብን በነጻነት መግለጽ በሚኖርበት ጊዜ ነው ብሏል። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው በተሾሙ በጥቂት ቀናት ውስጥ ባለፈው መጋቢት 27 ቀን ከእስር የተለቀቀው ጋዜጠኛ እስክንድር ጠቅላይ ሚኒስትሩ የለውጥ ተስፋ ሰጥተውናል ብሎ፣ ይሁንና እስካሁን ምንም ያየነው ነገር ስለሌለ በቃል የተናገሩትን በተግባር እንዲተረጉሙት አሳስቧል። ዘገባ በአብይ ርዕስ ይኖረናል።
የሊቢያ ባለሥልጣናት በሰጡት መግለጫ ዋና ከተማዋ ትሪፖሊ ውስጥ በሚገኘው በሀገሪቱ የምርጫ ኮሚሽን ላይ በተካሄደ ጥቃት 12 ሰዎች መሞታቸውን አስታውቀዋል። አጥቂዎቹ ሕንፃውን ደርምሰው ሲገቡ ከመካከላቸው አንዱ በራሱ ላይ ፍንዳታ በማድረሱ ነው አጠቃላይ አደጋው የተፈጸመው ተብሏል። ለጥቃቱ ራሱን ሰላማዊ መንግሥት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቀድሞ መሪ ሙአማር ጋዳፊ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከስልጣን ከተወገዱ ወዲህ ሊቢያ በነውጥ ውስጥ ትገኛለች። በአሁኑ ወቅትም እያንዳንዳቸው በተደራጁ ሚሊሻዎች በሚደገፉ በሁለት ተቀናቃይ መንግስታት ተከፍላለች። በአመራር ረገድ ግን ዋና ከተማዋ ትሪፖሊ ውስጥ አንድ ዓለም አቀፍ እውቅና ያለው አስተዳደር እንደ ተመሠረተ ይታወቃል። ዛሬ ሊቢያ ውስጥ ያለው አለመረጋጋት እንደ አይሲስ የመሰለ ሽብርተኛ ቡድን መቀመጫ እንዲያገኝ ሁኔታዎችን ያመቻቸ መሆኑ ይታወቃል።
የቤት ውስጥ አየር ብክለት ከፍተኛና ዋናው በውል ያልታወቀ ችግር መሆኑን የገለጠው የዓለም ጤና ድርጅት WHO ከ10/9 የዓለማችን ሕዝብ የተበከለ አየር እንደሚተነፍስ አስታውቋል። በቅርቡ ይፋ የሆነው የዓለም ጤና ድርጅት ሪፖርት በሰጠው መግለጫ በየዓመቱ በሚሊዮኖች የሚቆጠር ሕዝብ በአየር ብክለት ሕይወቱ እንደሚያልፍ ገልጧል። በዚህ ዋናዎቹ ሰለባዎች ደግሞ አፍሪካና እስያ መሆናቸው ተመልክቷል። የድርጅቱ የህዝብ ጥበቃ ጤና ጥበቃና ማህበራዊ አገልግሎት ዲሬክተር ማሪያ ኔሪ ያብራርተዋል።
We have in our estimates of 7 million deaths caused by exposure to air pollution. We know that 4.0
ዲሬክተሯ ያሉት በእኛ ግምት 7 ሚሊዮን ሰዎች በአየር ብክለት ህይወታቸውን ያጣሉ። ከቤት ውጪ ባለ ብክለት 4.2 ሚሊዮን ህዝብ ይሞታል። ወደ 3.8 ሚሊዮን የሚሆኑ ደግሞ በተበከለ ጋዝ ምግብ የሚያበስሉ በሌላም የቤት ውስጥ አገልግሎት በሚጠቀሙ ላይ መሆኑን አመልክተዋል። ዶክተር ኒራ እንደገለጡት WHO በመጪው ጥቅምት ወር ጄኔቫ ላይ መፍትሄ የሚሻ አንድ ዓለም አቀፍ የአየር ብክለት ጉባኤ እንደሚጠራም ተገልጧል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው።
አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት የተረከቡትን መስሪያ ቤት ወደ ቀድሞ ዝናው እንዲመለስ እንደሚሰሩ ተናገሩ። ሲንዲ ሴይን ከውጭ ጉዳይ መስሪያ ቤት የዘገበችውን ሄኖክ ሰማክዜር ያቀርባል።
በዛሬው ዕለት አዲሱ ሚኒስትር ማይክ ፖምፔዮ በውጭ ጉዳይ መስሪያ ቤቱ የደመቀ አቀባበል ተደርጎላቸዋል።
We have a tank commander who then went to Harvard Law School.
የታንከኛ ጦር መሪ የነበሩና በሃርቫርድ የሕግ ትምህርት ቤት የተማሩ የሃርቫርድ የሕግ መጽሔትም መሪ ሆነው የተመረጡ ናቸው።
ጆን ሱሊቫን ምክትል የውጭ ጉዳይ ሚኒስትሩ የተናገሩት ነው። ፖምፒዮ ሹመታቸው በኮንግረስ ከጸደቀ በኋላ ወደ ቢሮአቸው ከማቅናት ይልቅ ወደ ኔቶ ጉባኤ ነው የተጓዙት።
The United States diplomatic corps needs to be in every corner, every stretch of the world.
የዩናይትድ ስቴትስ ዲፕሎማቶች በዓለም ዙሪያ አገራቸውን የሚወክሉ ለአገራቸውም አንገታቸውን ደፍተው በትህትና የሚታትሩ ናቸው። እናንተስ የተከበራችሁ የሀገራችን አምባሳደሮች እናንተም የተከበራችሁ የሀገራችን አምባሳደሮች ናችሁ።
በዛሬው ዕለት የዩናይትድ ስቴትስ ፕሬዚዳንት ትራምፕ ለመጀመሪያ ጊዜ ወደ ውጭ ጉዳይ መስሪያ ቤቱ አምርተው ፖምፒዮ ቃለ መሐላ ሲፈጽሙ ይገኛሉ።
በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውድድር ወቅት በሩሲያ ጣልቃ ገብነት ላይ ከማትኮር ይልቅ በሰሜን ኮሪያ የኒውክሌር ጦር መሳሪያና በዓለም አቀፍ የንግድ ስምምነት ላይ ትኩረት አድርጎ መደራደሩ ይበልጥ ጠቃሚ መሆኑን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ፍንጭ ሰጥተዋል። ሆን ተብሎ የተዘጋጀ ወጥመድ ካልሆነ በቀር ጣልቃ ገብነትም ሆነ ፍትህ ማዛባት ጨርሶ አልነበረም ሲሉ ምርመራውን አስመልክቶ ፕሬዚደንት ትራምፕ ዛሬ ባሰራጩት የትዊተር መልእክት ገልጸዋል። አሁን ያለው ነገር ከሰሜን ኮሪያ ጋር የተያዘ የኒውክሌር ጦር መሳሪያ ድርድር፣ ከቻይና ጋር የሚካሄድ ዓለም አቀፍ የንግድ ስምምነት ብቻ ነው።
ሁለት የሮይተርስ ዜና አውታር ዘጋቢዎች የመንግስት ምስጢር ይዘዋል ተብሎ የቀረበባቸው የምስክርነት ቃል በፖሊስ የተቀነባበረ በመሆኑ ውድቅ እንዲደረግ የቀረበውን ጥያቄ የማያንማሩ ዳኛ ደግሞ ውድቅ አደረጉት። የፖሊስ ሻለቃ ሞዬ ያን ናይንግ በሰጡት ቃል አለቃቸው ጋዜጠኞቹን እንዲከታተሉ ሁለት ፖሊሶች መመደባቸውን ገልጠው የሰጡት የምስክርነት ቃል ቀደም ሲል በቀረበ ክስ ላይ ከተሰጠ ጋር በመቃረኑ ነው በሰዎቹ ላይ ክስ የተመሰረተው። ተከላካይ ጠበቃው ኡ ኪም ማውንግ ዛው ለቪኦኤ በርማ አገልግሎት በሰጡት ቃል የፖሊሱ ሻለቃ የሰጡት የምስክርነት ቃል ሁለቱን ጋዜጠኞች ነጻ ያወጣል ብለው ተስፋ እንደሚያደርጉ ገልጠዋል። አቃቢ ሕግ በበኩሉ የፖሊስ መኮንኑ ቃል ተአማኒነት እንዳይኖረው ማሳሰቡ ተሰምቷል። ሁለቱ የሮይተርስ ዘጋቢዎች በቁጥጥር ስር የዋሉት ባለፈው ታህሳስ 12 እንደ አውሮፓ አቆጣጠር መሆኑም አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። የተከበራችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማ ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ምስራቅ አፍሪካ ውስጥ የፕሬስ ነጻነት ይዞታ እያሽቆለቆለ መምጣት በዘንድሮው የፕሬስ ነጻነት ቀን የመብቶች ተሟጋቾች ብዙ ትኩረት የሰጡት ጉዳይ ሆኗል። ኤርትራ፣ ሱዳን፣ ጅቡቲና ሶማሊያ የፕሬስ ነጻነት የሌለባቸው አገሮች እየተባሉ ወትሮም የሚፈረጁ ሲሆኑ ባለፉት ጥቂት ዓመታት ውስጥ ግን እንደ ኬንያና ታንዛኒያ አይነት ወትሮ የተሻለ ነጻነት እንዳለባቸው የሚነገርላቸውን አገሮች ጨምሮ በመላ ምስራቅ አፍሪካ ማለት ይቻላል የሚታየው ሁኔታ እየተበላሸ መምጣቱ ይሰማል። ዳንኤል ሸሪፍ ከናይሮቢ ያጠናቀረው ዘገባ አለ። ሰለሞን አባተ ለዕለቱ አብይ ርዕስ ይዞታል።
የኢትዮጵያ ባለሥልጣናት እስክንድር ነጋን 9 ጊዜ አስረውታል። በመንግሥት ላይ ማመፅ፣ ሽብር ፈጠራና የዘር ፍጅትን የሚያካትቱ ክሶች ናቸው ሲመሠረቱበት የነበር። ይሁን እንጂ ያ ማዋከብ እስክንድርን በመንግሥቱ ላይ ትችት ያዘሉ ጽሑፎችን ከማውጣት አላቆመውም።
Without freedom of expression, freedom is just impossible. It starts from there.
ሐሳብን የመግለጽ ነጻነት ከሌለ ነጻነት ሊኖር አይችልም። ከዚያ ነው የሚጀምረው። ሐሳብህን መግለጽ መቻል አለብህ።
እስክንድር ለመጨረሻ ጊዜ ከእስር የተፈታው አዲሱ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ከፈጸሙ ከጥቂት ቀናት በኋላ ባለፈው መጋቢት 27 ነበር። እናም በኢትዮጵያ ለለውጥ አንዳች ተስፋን የፈነጠቀ ብልጭታ ታይቷል።
He has given us promise and we need him to deliver on those promises.
ቃል ገብተውልናል። ቃላቸውን እንዲጠብቁ እንፈልጋለን። እስካሁን አንድም ተከውኖ ያየነው ነገር የለም።
ድንበር የለሽ ሪፖርተሮች የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያን ከ180 ሀገሮች በፕሬስ ነጻነት ይዞታዋ 150ኛ ቦታ ላይ አስቀምጧታል። ይህንን ቦታዋን ካለፈው ዓመት ሰንጠረዥ ሰልፏ አልለወጠችም። የምስራቅ አፍሪካ ሀገሮች በመሠረቱ በዓለም የፕሬስ ነጻነት ካርታ ላይ ወትሮም እንዲሁ ደመናና የአፈና ጥላ እንደጋረዳቸው ናቸው። ኤርትራ በዓለም የፕሬስ ነጻነት መሰላል ከመጨረሻ ሁለተኛዋ ነች፣ ከሰሜን ኮሪያ ምናልባት ትንሽ ሻል አለች ተብላ። በአካባቢው ለፕሬስ ነጻነት መጥፋትና ለአፈና እንደ ሰበብ ተዘውትሮ ከሚነሱ ጉዳዮች መካከል ሽብር ፈጠራና ብሔራዊ ደህንነት ዋናዎቹ ናቸው። መገናኛ ብዙሃኑ በዚህ ምክንያት ከመታነቃቸው በተጨማሪ ጋዜጠኞችና ሰውም ራሱን በፍርሃት እንዲቆጥብ ራሱን ሳንሱር እንዲያደርግም እያስገደዱት መሆናቸውን የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አካባቢያዊ ዳይሬክተር ጆያን ኛኑኪ አመልክተዋል።
ኬንያ፣ ታንዛኒያ፣ ሩዋንዳ እና ብሩንዲ
ከሶስትና አራት ዓመታት በፊት እኮ የአህጉሩ ፈርጦች ነበሩ። አየህ፣ ሁሉም ምዕራብ አፍሪካም ይባሉ የነበሩት እናንተ ሰዎች ምነዋ የምስራቅ አፍሪካ አቻዎቻችሁን አትመስሉም? ምነዋ የእነርሱን ፈለግ አትከተሉም ነበር። ጭብጨባው አናታችን ላይ ወጣ መሰለኝ። አሁን ምዕራባውያኑ ጭብጨባቸውን አቁመው ጠጠር ያሉ ጥያቄዎችን ማቅረብ መጀመር ያለባቸው ጊዜ ነው።
ኛኑኪ እንደሚሉት ታንዛኒያ ውስጥ ለሚዲያ ነጻነት ክፍት የነበረው መስክ እየጠበበ ነው። ድንበር የለሽ ጋዜጠኞች ቡድን የታንዛኒያን የፕሬስ ነጻነት ደረጃ በዚህ ዓመት በአስር እርከን አሽቆልቁሎ ከ83ኛነት ወደ 93ኛነት ወስዶታል። ሰውን ያነሳሳሉ፣ ሰላምን ያደፈርሳሉ ብለው ባለሥልጣናቱ የፈሯቸውን የሰፋ ተደማጭነት ያላቸውን የራዲዮ ጣቢያዎች እየዘጉ ወይም ስርጭት እንዲያቋርጡ እያደረጉ ናቸው። የኢንተርኔት ላይ ጸሐፊዎች አዳዲስ እገዳዎች ይጣሉባቸዋል። መንግሥቱን ሰቅዞ ለመጠየቅ የሚደፍር መገናኛ ብዙሃን ዕጣ ፈንታው መዘጋት እየሆነ ነው። በታንዛኒያው የሕግና የሰብአዊ መብቶች ማዕከል ባልደረባዋ ሄለን ኪጆቢሲምባ እማኝነት
there are some newspapers which were banned, some of them three years and some of them so for several
የተዘጉ አንዳንድ ጋዜጦች ነበሩ። አንዳንዶቹ እስከ 3 4 አመት፣ አንዳንዶቹም ከዚያ በላይ ለዘለቀ ጊዜ፣ ሌሎች ደግሞ ከናካቴው የጠፉም አሉ።
ዩጋንዳ ውስጥ የጋዜጠኞች ሰብአዊ መብቶች ተሟጋች መረብ ያሰባሰባቸው የቪዲዮ ማስረጃዎች ፖሊስ ዘጋቢዎችን በጭካኔ ሲያጠቃና ሲደበድብ ያሳያሉ። ባለፈው የአውሮፓ 2017 ዓመተ ምህረት ዩጋንዳ ውስጥ የፕሬስ ነጻነት ቀንደኛ ረጋጭና ጠላት ፖሊስ እንደነበረና ይህ ባህሪውም የቆየ መሆኑን የሰብአዊ መብቶቹ ቡድን አስተባባሪ ሮበርት ሴምፓላ ተናግሯል።
The police was cast in very bad light because it was responsible for
ፖሊስ እጅግ የከፋ ጥፋት ነው ያለበት፣ ምክንያቱም ከ113ቱ ጥቃቶች ለ83ቱ ተጠያቂ ነው። ይህ 73 ከመቶ ማለት ነው።
በሌላ በኩል ግን በፕሬስ ላይ በጋዜጠኞች ላይ ጥቃት አድርሶ በሰላም የሚኖር ወይም በነጻ የሚለቀቅ የፖሊስ አባል የለም ሲሉ የዩጋንዳ ፖሊስ ቃል አቀባይ ኤሚሊያን ካይማ ለቪኦኤ ተናግረዋል።
We've taken them to court. We've investigated those cases.
ወደ ፍርድ ቤት ወስደናቸዋል። እነኛ ጉዳዮች ላይ ምርመራውን አካሄደናል። ፍርድ ቤቶቹ ጥፋተኛ መሆናቸውን በይነው ቅጣት ፈርደውባቸዋል። ፍርዱም ተፈጻሚ ሆኗል። ይህ የፖሊስን ስሜት ያሳያል።
ድንበር የለሽ ሪፖርተሮች RSF የዩጋንዳን የፕሬስ ነጻነት ደረጃ በአምስት እርከን ዝቅ አድርጎ ከ180ዎቹ ሀገሮች 117ኛ ላይ አስቀምጧታል። የጸጥታ ተቋማቱ ጋዜጠኞችን ኢላማ ያደርጋሉ የሚል የበረታ ቅሬታና ክስ አለው RSF። በአካባቢው ያሉ አንዳንድ መገናኛ ብዙሃን የሕግ ክልከላዎችና የመንግሥቱን ጫና እየተቋቋሙና መልሰው እየተጋፉ መሆናቸውም ይነገራል። ኬንያ ውስጥ ለተከናወነ የተቃዋሚ ፓርቲ ፕሮግራም ሽፋን የሰጡ አራት የቴሌቪዥን ጣቢያዎች እንዲታገዱ መደረጉ እጅግ የበዛ ተቃውሞና ቅሬታዎችን አስነስቶ ነበር። በቴሌቪዥን ጣቢያዎቹ ላይ የተጣለው እገዳ እንዲነሳ ፍርድ ቤት የሰጠውን ትዕዛዝ መንግሥቱ ሳያከብር በመቅረቱ ጠበቆች የካቲት ውስጥ ብርቱ ተቃውሞ አስነስተው ነበረ። ኬንያ ቀስ በቀስ የፕሬስ ነጻነትን እየሸረሸረች ነው ያለው RSF የኬንያን ደረጃ በዓለም የነጻነት መዝገብ ላይ ወደ 96ኛ ቦታ ዝቅ አድርጓል። የፕሬስ ነጻነት፣ ሐሳብን የመግለጽ ነጻነት፣ የመገናኛ ብዙሃን ነጻነት ሲነካና ሲገደብ ዜጎች ሊጨነቁ ሊጮሁ ይገባል ብለዋል የአምነስቲ ኢንተርናሽናል የምስራቅ አፍሪካ አካባቢ ዳይሬክተሯ ጆያን ኛኑኪ።
Citizens really need to stand up and own the freedom of the press as one of the
ዜጎች ጠባቂያቸው እንደሆነ ሁሉ ለመገናኛ ብዙሃን ነጻነት እንደ አንድ ሆነው መቆም አለባቸው። በልማት ወደፊት እንዲራመዱ መብቶቻቸው እንዲከበሩ ያስችላቸዋልና የፕሬስ ነጻነት እንደውነቱ በአካባቢው የእያንዳንዱ ዜጋ ነጻነት መሆኑ ሊታወቅ ይገባል።
ኛኙክ ይቀጥላሉ። መጪውን ዘመን በተስፋ ጽናት ለማየት ምክንያት አለን። ሰዎች ስለ ነጻ ፕሬስ አስፈላጊነት ሊቆሙ እየነቁ ናቸውና።
ወደ ቀጣይ ዘገባ እናልፋለን። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል እስካለፈው መጋቢት ማብቂያ 2010 ዓ.ም ድረስ አቅዶት የነበረውን የሬሚታንስ ተአቅቦ ዘመቻ ላልተወሰነ ጊዜ በማራዘም ትግሉን እንደሚቀጥል ባወጣው መግለጫ አስታውቋል። በውጭ የሚኖሩ ኢትዮጵያውያን ዶላር እና ዩሮ ወደ ሀገራቸው መላካቸውን እስከቀጠሉ ድረስ ባለፉት 3 ዓመታት የተካሄደውና ብዙ መስዋዕትነት የተከፈለበት ህዝባዊ ትግል ግቡን አይመታም ሲልም ግብረ ኃይሉ አሳስቧል። መግለጫውን መነሻ በማድረግ አንድ የግብረ ኃይሉን ተወካይ አነጋግረናል። ዶክተር ሽፈራው አዲሉ ናቸው። ነዋሪነታቸው በኤድመንተን ካናዳ ሲሆን የኢኮኖሚ ባለሙያ ናቸው።
አመሰግናለሁ ለትብብሮ ዶክተር ሽፈራው።
እኔም አመሰግናለሁኝ አቶ ሰለሞን።
ዘመቻው ማለት በውጭ አገሮች የሚኖሩ ኢትዮጵያውያን ዶላር ወደ ሀገራቸው መላካቸውን እንዲያቆሙ የሚካሄደው ዘመቻ ለምን ላልተወሰነ ጊዜ እንዲራዘም ወይም እንዲቀጥል አስፈለገ? መንግሥት ለሕዝብ ጥያቄዎች መልስ እየሰጠሁ ነው፣ ለውጦች እየተካሄዱ ናቸው፣ አዲስ ጠቅላይ ሚኒስትርም ተሹሟል ይላል።
በትክክል የለውጥ ምልክቶች እየታዩ እንደሆነ ሁላችንም እናምናለን። በእኔ አስተሳሰብ በኢህአዴግ ውስጥ የተወሰኑ ለውጦች ተጀምረዋል፣ አዲሱ ጠቅላይ ሚኒስትር የተመረጠበትን ሂደት ጨምሮ። በውጭ የነበረ የለውጥ እንቅስቃሴ ነበር፣ ያ አስቸኳይ ጊዜ አዋጁ ተገድቧል። እንግዲህ ያ ሲነሳ ያ ወዴት አቅጣጫ እንደሚሄድ ገና አናውቅም። የሆነ ሆኖ ጠቅላይ ሚኒስትሩ ጥሩ ራዕይ አስቀምጠዋል፣ ግን ጉዞ አልተጀመረም ገና ነው እና በዛ ጉዞ ውስጥ ብዙ እንቅፋቶች እንደሚኖሩ መጠበቅ ይቻላል። የሚገዳደሩ ኃይሎች እንደሚኖሩ መገመት ይቻላል። ሶ በራዕይ ደረጃ በንድፈ ሀሳብ ደረጃ የተጀመረው ነገር መልካም ነው፣ ግን ጉዞ አልተጀመረም እና ጉዞ በአስተማማኝ ሁኔታ እስከሚጀምር ድረስ የሚደረገው ጫና በአገዛዙ ላይ መቀጠል አለበት ነው የምንለው እኛ።
እናም ዛሬም የኢትዮጵያ ሕዝብ ከሶስት ዓመታት መራራ ትግል በኋላ በተስፋና ስጋት ላይ ይገኛል ብላችኋል በመግለጫችሁ። ይህንን የሚያብራሩልኝ?
በትክክል ነው እንዳልኩት፣ አዲሱ ጠቅላይ ሚኒስትር በጣም ቆንጆ የሆነ ራዕይ አስቀምጠዋል። 27 ዓመታት ያህል በመንግስት አመራር ደረጃ ተነግረው የማይታወቁ ራዕዮችን ስለ አገሪቱ አንድነት፣ አብሮነት፣ እንደገና ደግሞ ኢቭን ስለ ዲሞክራሲ መብቶች መጠበቅ፣ ፍትሆች መጠበቅ ጉዳዮች በራዕይ ደረጃ ያስቀመጧቸው ነገሮች አሉ። እነዚህ ትልቅ ተስፋ የሚፈነጥቁ ናቸው። ሁሉም የኢትዮጵያ ሕዝብ አሁን በከፍተኛ ተስፋ የሚያቸው ናቸው። ግን የኢትዮጵያም ሕዝብ እኛም ደግሞ የምናውቀው ነገር አለ። ጉዞው ቅድም እንዳልኩት አልተጀመረም ገና። ይህን ነገር እንዳይሆን የሚፈልጉ ኃይሎች አሉ። እዚህ አሁን ያለንበት ክራይሲስ ውስጥ፣ ቀውስ ውስጥ እየገባ ነው። እንዲሁ ዘው ተብሎ ድንገት አይደለም። ለ27 ዓመታት ቡድረ ጊዜ ውስጥ የነበረ ስርዓት የፈጠረው ችግር ነው እና ያ ስርዓት ደግሞ አሁንም አለ። ገና እንዳልነው በመግለጫችን ክንዱ ገና አልዛለም፣ ቁልፍ የሆኑ ቦታዎችን ይዞ ያለበት ሁኔታ ነው ያለው እና ያ ነገር ደግሞ ስጋትን ይፈጥራል። እውነት ጠቅላይ ሚኒስትሩ ያስበውን ራዕይ ለማስፈጸም የሚያስችለው ኃይል አለ ወይ? የኢትዮጵያ ሕዝብ ገና ያንን ነገር መልስ አላገኘም። በንድፈ ሀሳብ ደረጃ አለ፣ በተግባር ግን ምንም ጉዞ አልተጀመረም እኮ አሁን። ምንም በተግባር በምድር ላይ የሚታይ ነገር ለውጥ ገና ነው። ይህን ጠቅላይ ሚኒስትሩም የሚያምን ይመስለኛል።
ብዛት ያላቸው የፖለቲካና የህሊና እንዲሁም የሃይማኖት እስረኞች፣ ጋዜጠኞችና ሌሎችም ተለቀዋል። ከሚታዩት ነገሮች ማለት ነው።
ትክክል ነው። ይሄ እንግዲህ ምንድነው አገዛዙ ጫና በበዛበት ወቅት መርሳት የለብንም። እንደው የጠቅላይ ሚኒስትሩን መመረጥም ጨምሮ የእስረኞች መፈታትንም ጨምሮ እነዚህ ነገሮች የተፈጠሩት በህዝብ ጫና ነው፣ በአገዛዙ በጎ ፈቃድ አይደለም። የህዝቡ ጫና ግን አሁንም ግቡን አላመጣም እስካሁን ድረስ። የተፈቱ እስረኞች ቢኖሩም ከተፈቱት የበለጠ ስቲል እስር ቤት አሉ። ከውጭ ታፍነው የተወሰዱ እንደነ አንዳርጋቸው ጽጌን ጨምሮ በእስር ቤት ውስጥ ነው ያሉት አሁንም። እና የእነሱ መለቀቅ አለባቸው፣ ያለ አግባብ ነው የታሰሩት፣ እነሱ መለቀቅ አለባቸው። እና ለዚህ ነው ጫናው የፈጠራቸው ለውጦች አሉ በኢህአዴግ ውስጥ እንደገና በውጭም። እነዚህ ነገሮች ግን ገና ለዚህ ነው ተስፋ ያሳያሉ የሚባለው፣ ግን ዘልቀው መሄድ አለባቸው። በአስተማማኝ በማይመለስ ሁኔታ ዘልቀው መሄድ አለባቸው ነው የምንለው እኛ።
እዚሁ ላይ ልቆይ። እስከ ምን ድረስ ነው ህዝባዊ ትግሉ መቀጠል አለበት ስትሉ ምን ምን ለውጥ እንዲደረግ ትጠብቃላችሁ? አሁን
በጣም የኢትዮጵያ ችግር እኮ ምንም በመጠኑ እኮ እጅግ የሰፋ ነው። እንዳልኩት ለምሳሌ ያህል እንደው በቀላሉ ሊሰሩ ከሚችሉት ነገሮች ብንጀምር የቀሩትን የፖለቲካ እስረኞች ሁሉ መፈታት አለባቸው ከይቅርታ ጋር። ቀድሞም መታሰርም አልነበረባቸውም። አንድ እሱን ማለት እንችላለን። ሁለተኛ ለእነዚህ እስረኞች መታሰር ለአብዛኛዎቹ ምክንያት የሆኑ አፋኝ ህጎች አሉ፣ ስቲል በስርዓቱ ውስጥ አሉ። አፋኞቹም አፋኝ ህጎቹም እንዳሉ ናቸው፣ የተቀየረ ነገር የለም። አይ ቲንክ እነዛ ነገሮች መነሳት አለባቸው። ጠቅላይ ሚኒስትሩ በቀላሉ ሊያደርገው የሚችለው ነገር አለ፣ የአስቸኳይ ጊዜ አዋጁን ማንሳት አለበት። የአስቸኳይ ጊዜ አዋጁ ሲነሳና ህዝቡ በነጻነት የሚፈልገውን ነገር መጠየቅ ሲፈቀድለት ነው ያኔ ነው ማወቅ የሚችለው። ኢቨን አሁን እኮ ለጠቅላይ ሚኒስትሩም የህዝቡን የልብ ትርታ ለማዳመጥ ችያለሁ ማለት አይችልም። የአስቸኳይ ጊዜ አዋጁ እስካለ ጊዜ ድረስ በነጻነት ሰዎች ሀሳባቸው መግለጽ አይችሉም። እነዚህ ነገሮች በቀላሉ ሊደረጉ የሚችሉ ናቸው፣ ጊዜ የሚወስዱ ነገሮች አይደሉም። ከዛ በኋላ ግን ከፍተኛ የሆነ የመብት መከበር፣ የፍትህ ስርዓቶች መፈጽ በቦታ የመመስረታቸው ሁኔታ፣ የነጻ ፕሬሱ እንደ ልቡ የመንቀሳቀስ ሁኔታ፣ ኢቨን የነጻው ኢኮኖሚ። በኢኮኖሚው መስክ እኮ ነጻ ኢኮኖሚ የለም ኢትዮጵያ ውስጥ። መንግስት የሚቆጣጠረው ፓርቲዎች የሚቆጣጠሩት ኢኮኖሚ ነው ያለው እና በኢኮኖሚው መስክ አሁን እኛ ሬሜተንሱ ትንሽ ከኢኮኖሚው ጋር ስለሚያያዝ እነዚህ ነገሮች መታየት መቻል አለባቸው። እነዚህ ነገሮች ሲኖሩ ፓርቲዎች፣ የፖለቲካ ፓርቲዎች፣ ተቃዋሚ ፓርቲዎች እንደልባቸው መንቀሳቀስ ሲጀምሩ፣ ሀሳባቸውን ለህዝብ ለማቅረብ በሚችሉበት ሁኔታ ሲፈጠር እንደገና ደግሞ ትልቅ ነገር አለ። እንግዲህ ጠቅላይ ሚኒስትሩ ለወደፊት ማድረግ ያለበት እዛች ሀገር ውስጥ ለ27 ዓመት ብዙ ወንጀሎች ተፈጽመዋል። እነዚያ ወንጀሎች በፍትህ መንገድ፣ በይቅርታ መንገድ፣ በሆነ መንገድ መወጣት አለበት። ሶሳይቲ የኢትዮጵያ ህዝብ እነዛን ነገሮች ማለፍ መቻል አለበት እና ለእንደዛ የሚያመች ስርዓትን የማበጀት ጉዳይ መኖር አለበት። ሌላው እንዳልኩት እንግዲህ ኢህአዴግ ነው ይህን ችግር ያመጣው። ኢህአዴግ ካሁን በኋላም ችግሩን እኔው ብቻ ወጣዋለሁ ማለት አይችልም። ኢቨን አዲስ ጠቅላይ ሚኒስትርም ቢኖረው እና ሌሎች የፖለቲካ ኃይሎችን ሀገር ውስጥ ያሉ ሽማግሌዎችን፣ ምሁራኖችን፣ ሌሎችም ያሉበትን ጉባኤ ፈጥሮ የሀገሪቱ ቀጣይ አቅጣጫ ምን ይሁን የሚለውን ነገር መመካከርም ያስፈልጋል እና ያንን ነገር መስማት ሳይችል ኢህአዴግም ሆነ ጠቅላይ ሚኒስትሩ ለውጥ ላመጣ እችላለሁ ማለት አይችልም።
በሌላ በኩል ገንዘቡ የሚላክላቸው ቤተሰቦች አይቸገሩም? በተለይ አድማው በእድሜ የገፉትን ህጻናትን፣ ህሙማንን ሊጎዳ አይችልም ይላሉ?
ኖ እሱ በጣም ተጋኖ የሚነገር ነገር ነው። አንደኛ ነገር ድሆች ሊጎዱ ይችላሉ የሚለው በቤተሰብ ደረጃ ካየ ነው። እኔ ለቤተሰቦች የምልከውን ገንዘብ ራሴ ነኝ የምወስነው። ማንም የእኔ ባንክ አካውንት ውስጥ ቁጥጥር የለውም። እኛ ምንድን ነው የምንለው ለቤተሰቦቻችሁ የምትልኩትን ገንዘብ በመደበኛው ቻነል አትላኩ፣ በባንክ አትላኩ፣ በተዘዋዋሪ መንገዶች ዘመዶቻችሁ እንዲደርሳችሁ አድርጋችሁ ላኩ ነው። መላክ ካለበት ሰው መላክ ካለበት የሚረዱ ቤተሰቦች ያሉት እንዲረዱ እንፈልጋለን። እኛ ድሃው እንዲጎዳ አንፈልግም በምንም መንገድ። ግን በአገዛዙ እጅ በማይገባበት ሁኔታ የውጭ ምንዛሬው ይላክ ነው የምንለው። ያ ነገር ደግሞ እየተደረገ ነው፣ ሲደረግም የቆየ ነገር ነው። እንዲሰፋ እንፈልጋለን እና እንደውም በተሻለ ምንዛሬ ዘመዶቻቸው ገንዘቡን ያገኛሉ እና የሆነ ሆኖ የሚያገኙት የኢትዮጵያውን ብር ነው። እሱን የሚያገኙበት የተለያየ መንገድ አለ፣ እሱን ተጠቀሙ ነው የምንለው አንደኛ ነገር። በሁለተኛ ደረጃ ደህና ኑሮ ያላቸው ቤተሰቦች ያሏቸው ደግሞ ምናልባት መጠኑን መቀነስ ትችላላችሁ ሆይ ወይንም ደግሞ የምትልኩበትን ፍሪኩዌንሲ መቀነስ ትችላላችሁ ሆይ ወይም ልታቆሙ ትችላላችሁ ለተወሰነ ጊዜ ያህል። አሁን ይሄንን ለራሳቸው ፍርድ ለራሳቸው አክሽን ነው የምንተው ማለት ነው። አንደሱ ነው። ስለዚህ አገር ቤት ለምንልክለት ሰው ገንዘቡን ያጣል የሚለው ነገር አይሰራም። ይልቁን ጠቅላይ ሚኒስትሩም የተከሱት ነገር ምንድነው እንደ መድኃኒት የመሰሉ ምግብ የመሰሉ ነገሮችን ወደ ሀገር ውስጥ ለማስገባት ገንዘብ የውጭ ምንዛሪ ያጥረናል አይነት አስተሳሰብ ያለውም ንግግር አለ። እሱን በተመለከተኛ የሚገባን አንደኛ ነገር ለመድኃኒትና ለምግብ የሚወጣው የውጭ ምንዛሬ በጣም ትንሽ ነው። 6% አይበልጥም። ስለዚህ ትንሽ ገንዘብ ነው ለዛ የሚሆን። አገዛዙ የውጭ ምንዛሬ ያለው ቅድሚያ መስጠት ያለበት እነሱን ነገሮች ነው። ሌሎች ነገሮች ከመግባታቸው በፊት ወደ ሀገሪቱ ቅድሚያ ምግብ፣ መድኃኒት ማስገባት አለበት አገዛዙ። ያንን ኃላፊነት ወደ ሌላው ሊጭነው አይገባም ነው የምንለው።
ዶክተር ሽፈራው አዲሉ በኤድመንተን ካናዳ የኢኮኖሚ ባለሙያና የዓለም አቀፉ ኢትዮጵያውያን የጋራ ግብረ ኃይል የሬሚተንስ ተአቅቦ ዘመቻ አንዱ አስተባባሪ፣ ለሰጡኝ አስተያየት አመሰግናለሁ።
እኔም አመሰግናለሁ አቶ ሰለሞን።
የተከበራቸው አድማጮች፣ ይህን የሬሚተንስ ጉዳይ አስመልክቶ ጠቅላይ ሚኒስትር አብይ አህመድ በቅርቡ በንግዱ ማኅበረሰብ ስብሰባ ላይ ሲናገሩ ወደ ሀገር ውስጥ ገንዘብ ማስገባት ወይም ማስቀረት ማለት መንግሥትን መጉዳት ማለት አይደለም ካሉ በኋላ እንዲህ ነበር ያሉት። ለማስታወስ
መንግሥት ሲያስከፋቸው ሲያስከፋችሁ፣ መንግሥት ለመቆንጠጥ መንግሥትን ለማስደንገጥ ሬሚታንስ ማስቀረት ትክክለኛ ቅጣት አይደለም። ልጅ ሲያጠፋ እራት እየከለከልን አይደለም እንቀጣው። እራት እያበላን በድሮ ከሆነን ቆነጥጣለን፣ በአሁን ደግሞ ታይም አውት እንላለን። እራት እየከለከልን ብንቀጣው ያው ውጤቱን ታውቁታላችሁ። ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም ተባለው በሽተኞችም ጭምር።
ሰለሞን፣ አንተንም እንግዳህን ዶክተር ሽፈራውንም እናመሰግናለን። ወደ ሌላው ዘገባ እናልፋለን። ዩናይትድ ስቴትስ በተባበሩት መንግስታት ድርጅት ከጎኗ የማይቆሙትን ሀገሮች እርዳታ ልትቆርጥ እንደምትችል ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በተባበሩት መንግስታት ድርጅት የአስር አገሮችን ድምፅ አሰጣጥ አስመልክቶ ዘገባ አውጥቷል። ከእነዚህ መካከል ዚምባብዌ፣ ቡሩንዲና ደቡብ አፍሪካ ይገኙባቸዋል። የእነዚህ ሀገሮች መሪዎች በሀገራቸው ጥቅም ላይ ተመርኩዘው ድምፅ የመስጠት መብት እንዳላቸው በማስገንዘብ የአይበገሬነት መንፈስ ማንጸባረቃቸው ተገልጧል። ባልደረባችን አኔታ ፖል ከጆሃንስበርግ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እርዳታ የመቁረጥ ዛቻውን ያሰሙት ባለፈው ሳምንት ባወጡት መግለጫ ላይ ነው። የአፍሪካ ባለሥልጣኖች ምላሽ የተሰማው ግን በያዝነው ሳምንት ነው። ዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ባጀት 22 ከመቶውን የምትከፍል ሀገር ሆና ሳለ በድርጅቱ በሚሰጡት ድምፆች ከእኛ ጋር የሚቆሙት 31 ከመቶዎቹ ብቻ ናቸው ሲሉ አምባሳደሯ አማረዋል። ይህ አሉ አምባሳደር ኒኪ ሄሊ፣ ይህ ለልገሳችን የምንቀበለው ምላሽ አይደለም። ለዓለም አቀፍ ዲፕሎማሲ እንዲህ አይነት የንግድ ድርድር ገጽታ መስጠት የትራምፕ አስተዳደር መለያ ምልክት ሆኗል። ፕሬዚደንት ዶናልድ ትራምፕ በያዝነው ሳምንት ከናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ ጋር በዋይት ሀውስ ቤተ መንግስት ተገናኝቶ በተነጋገሩበት ወቅት አሜሪካ ለናይጄሪያ በየዓመቱ ከ1 ቢሊዮን ዶላር በላይ የሚገመት ረድኤት እንደምትሰጥ ሳያስታውሷቸው አላለፉም። ከዚያም ትራምፕ ቡሃሪ ለዩናይትድ ስቴትስ የንግድ ገደቡን እንዲቀንሱ ሲጠይቋቸው ይገባናል የሚል እምነት አለን ብለዋቸዋል። የዚምባብዌ መንግስት ቃል አቀባይ ጆርጅ ቻራምባ ኒኪ ሄሊ ስላሉት ጉዳይ ሲጠየቁ ሲሉ ስቀውበታል። ዩናይትድ ስቴትስንና የምዕራቡን ዓለም ለረጅም ጊዜ ስትነቅፍ የቆየችው ዚምባብዌ ከባድ የዓለም አቀፍ ማዕቀብ ከተጣለባት ያው ቆይቶ የለም እንዴ በማለትም አክለዋል። ከዩናይትድ ስቴትስ ጋር ጥሩ ግንኙነት አለኝ የምትለው ደቡብ አፍሪካም ዓለም አቀፍ የሰብአዊ መብት ረገጣን አስመልክቶ ከቻይና፣ ከኩባ፣ ከሳውዲ አረቢያና ከቬኔዙዌላ ጋር በመሰለፍ ዩናይትድ ስቴትስን የሚቃወም ድምፅ ሰጥታለች። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዲቭ ሁዎ እምባያ ደቡብ አፍሪካ ከአቋሟ ፍንክች አትልም ብለዋል።
You can't do diplomatic relations based on bribery. If you
ዲፕሎማሲያዊ ግንኙነት በጉቦ ላይ የተመሰረተ ሊሆን አይችልም። ደቡብ አፍሪካ ለኛ ድምጽ ካልሰጣችሁ በስተቀር ገንዘብ አንሰጣችሁም የሚል የዲፕሎማሲ ግንኙነት ደረጃ ልትገባ አትችልም። እኛ ሏላዊ ሀገር ነን። በተለያዩ ጉዳዮች ላይ የራሳችን አቋሞች አሉን። የራሳችን የሆኑ ብሔራዊ ጥቅሞች አሉን። የደቡባዊ አፍሪካ የልማት ማህበረሰብና ክልላዊ ጥቅም አለን።
የዚምባብዌ መንግስት ጋር አቀባይ ሳቃቸውን ከጨረሱ በኋላ ዚምባብዌ ከዩናይትድ ስቴትስ ጋር የማትስማማበትን ምክንያት አብራርተዋል።
ምክንያቱም የዚምባብዌ ህዝብ በመሆናችን ነው። የዩናይትድ ስቴትስም ሆነ የማንኛውም ሌላ ኃይል የውጭ ፖሊሲ አራጋቢ ሆነን አናውቅም። በመርህ ላይ ተመስርተን ነው ድምጽ የምንሰጠው።
ዩናይትድ ስቴትስ ሰብአዊ መብት ተረግጧል በሚል ረድኤት ለመቀነስ በመከረችበት ወቅት አጥብቀው ነቅፈው የነበሩት የቡሩንዲ ባለሥልጣኖች ዛሬ ስለ ጉዳዩ ከመናገር ተቆጥበዋል። ዩናይትድ ስቴትስ ለነዚህ ሶስት ሀገሮች በየዓመቱ በብዙ መቶ ሚሊዮኖች ዶላር የሚገመት እርዳታ ትሰጣለች። ኤችአይቪ ኤድስን ለመከላከል፣ ለኢኮኖሚ እድገት፣ ለእርሻ፣ ለምግብ ዋስትና፣ ለስደተኞች ረድኤት፣ ለትምህርት፣ ለእናትና ልጆች ጤንነት ጥበቃና ለሌሎችም እርዳታ ትሰጣለች።
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እዚህ ገደማ የፕሮግራም ማሳሰቢያ አለን። ሳይፎን ከቪኦኤ በነጽ
ማስታወቂያ። ሳይፎን ከቪኦኤ በነጻ።
ሳይፎን PSIPHON ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ በአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል አድርጉ። ሲጻፍ እንደዚህ ነው። melkamzena@psiphon3.com ኢሜል ይላኩ። ከዚያም ሳይፎን አንድሮይድ .apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማሪክ ወይም VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ሳይፎን ከVOA በነጻ።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ከእናንተ ያገኘናቸው አስተያየቶች አሉ። ለዚህ ሰዓት የተመረጡትን ደግሞ እናሰማለን።
ጠናስትን ዜዎች የዘወትር አድማጫችሁ ነኝ። በዜናችሁ በጣም ደስተኛ ነኝ። ግን አሁን ኢትዮጵያን በተመለከተ ዶክተር አብይ ኢትዮጵያን ወክለው የመጡ ስለሆነ ብዙ ሰው ተከትሏቸዋል። ግን በየሀገሩ የሚሰማው ጩኸት፣ ግድያ እንዴት ሊቆም አልቻለም? ወይስ ቁጥጥሩ ከእሳቸው ውጭ ነው? የፖለቲካው ነገር አልተሰበሰም ወይስ ምንድን ነው? አልገባኝም። እሳቸው ራሳቸው ብታገኙና ብትጠይቁ ደስ ይለኛል።
መጀመሪያ ለእስክንድር ነጋ መልካም ምኞቴን ልግለጽለት። እንኳን እግዚአብሔር በሰላም አወጣ እና እሱ እንዳለው እኛ ወደኋላ ቀረን፣ የዲሞክራሲ አርአያ መሆን የነበረብን እኛውን ሲል ሰማሁት። ጥሩ ነበር ወንድሜ፣ ጥሩ ምኞት ነበር። ሆኖም ኖረን ወደኋላ ቀርተን ቢሆን ኖረ፣ አዎ አርአያ መሆን ይገባን ነበረ። ስለነበረም በዚያው መቀጠል ነበረብን ተብሎ ይነገር ነበረ። አሁን ግን ከመጀመሪያውም ጀምሮ አልነበረንም። ገና ከፊውዳል ስርዓት ማህበርም ብዙም የተላቀቅን አይደለንም። ገና በበሬ ነው እያረስን ያለ ነው። ኢኮኖሚ ሲያድግ ነው እንግዲህ ዲሞክራሲም በዛው ልክ እንዳድግና አሁን ከእንግዲህ ወዲያ አርአያ እንድንሆን እንጸልያለን። እግዚአብሔር ይርዳን ማለት እፈልጋለሁ። ቻው።
ጤና ይስጥልኝ ቪዎች፣ እንደምንከረማችሁ።
ጠቅላይ ሚኒስትር ዶክተር አብይ በተናገሩበት ወቅት አዋሳ መሰለኝ ባለስልጣናት ውጪ ያሉት የተቃዋሚ ሚዲያዎች አገር ውስጥ ገብተው እንዲሰሩ አዲስ አበባ ውስጥ ቢሮአቸውን ይክፈቱ ብለውናል። ጥሩ ነው፣ የባልከፋ ነበር። ነገር ግን ተናገርን ተብሎ እና አሁን ነገር ደግሞ ቃል መግባት ትንሽ ከበድ ይላል። ምክንያቱም እዛ አገር ውስጥ ያሉት ተቃዋሚ ፓርቲዎች እንኳን እንደሳቸው እየተዘዋወሩ በየክፍለ ሀገሩ የህዝብን የመቀስቀስ መብታቸው ተነግፏል። ያ ያለ በዛን ሁለት እንዲያውም ማስታወሰው የሰማሁት የኦሮሞ ሚዲያ ኦኤምኤን ኢትዮጵያ የሚተላለፈው ማለት ነው ስርጭቱ በየር እንዳይሆን ታግዶ ነበር። እሳቸው የሚሉት ሌላ፣ ከጀርባቸው የሚሰሩት ሰዎች ደግሞ የሚያደርጉት ሌላ። ይሄ ነገር መጣጣም መቻል አለበት። እሳቸው ጥሩ ቅስቀሳ እያደረጉ ነው፣ ህዝብን እየቀሰቀሱ ነው። ይሄ ሁሉ እያለ ግን ከኋላቸው ያሉትን ሰዎች ማጥራትና መጥረግ መቻል አለባቸው። ካለበለዚያ ዝም ብሎ ጥሩ ነገር መናገር ጥሩ ነገር ይሆናል ማለት አይደለም። አመሰግናለሁ። ጠቅላይ ሚኒስትር ልብ ይበሉበት።
አስተያየት የሰጣችሁትን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። አሁን ወደ ቀጣይ ዘገባዎች እናልፋለን። በባህር ዳር ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው የሚገኙት ከቤንሻንጉል ክልል ለተፈናቀሉ የአማራ ክልል ተወላጆች በቤተ ክርስቲያኑ እያገኙት ያሉት መፍትሄ ጊዜያዊ በመሆኑ ዘላቂውን መፍትሄ ሊያገኙ የሚችሉት ከመንግሥት ነው ሲሉ የቤተ ክርስቲያኑ አስተዳዳሪ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
ከቤንሻንጉል ክልል ተፈናቅለው በባህር ዳር ከተማ በቤተ ክርስቲያን ደጅ ተጠልለው የሚገኙ በአማራ ክልል የተለያዩ ከተማ ተወላጆች በትላንትናው ዕለት እንደገለጹት ቤንሻንጉል ውስጥ ተደጋጋሚ ጥቃት እንደደረሰባቸውና ተመልሰው ወደዛ መሄድ እንደማይፈልጉ የአማራ ክልል መንግስት መቋቋሚያ ሰጥቶ እንዲያሰፍራቸው በትውልድ ቀያቸውም ስራ እንዲሰጣቸው መጠየቃቸውን ነው። ተጠልለውበታል የተባሉትን የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተ ክርስቲያን አስተዳዳሪ መላከ ገነት ቆሞስ አባ ቀብረ ጻድቅ ተፈናቃዮቹ በቤተ ክርስቲያናቸው ግቢ ስለመገኘታቸው ጠይቄያቸው ነበር።
ሰዎች በእርግጥ አሉ፣ መረጃች ትክክል ነው። እኛ ጋር የመጡት ሰኞበት ነው የመጡት አራት ሰዓት አካባቢ። ሌላ ቦታም ቤተክርስቲያን አካባቢ ቆይተዋል እዚሁ ከተማ ውስጥ። ስለዚህ ሰኞ አራት ሰዓት አካባቢ መጡ። እስካሁን ድረስ ያሉት በእኛ ግቢ ውስጥ ነው፣ በካቴድራል ግቢ ተጠልለው ነው ያሉት። ወጣቶች ናቸው፣ ህጻናቱ አሉ፣ ልጆቻቸው። ወደዚህ የተፈናቀሉበት ጊዜ ከአካባቢያቸው የተፈናቀሉበት ጊዜ ጥቅምት 16 እና 17 አካባቢ ነው እንደሚሉት እነሱ የነበሩ ወደ ቤንሻንጉል ጉሙዝ አካባቢ ነው። ስለዚህ አንድ ግጭት ተነስቶ በዚያ ግጭት ምክንያት እንደተፈናቀሉ ነው የገለጹልን። ስለዚህ ከመጡበት ጊዜና ሰዓት አንስቶ እስካሁን ድረስ ቤተክርስቲያኑም የአካባቢ ምዕመናንም ጊዜያዊ የሆነው ችግር እየቀረፈላቸው ይገኛል። ማለት የሚበላ የሚጠጣ እንደገና ደግሞ ያው አልፎ አልፎ አልባሳትም የሚተኙበትን ምንጣፍ ውሃ የሚቀዱበትን ጎማ ጫሙራዎችንም ወዘተ እንደዚህ አይነት ድጋፍ እያደረጉላቸው ይገኛሉ።
የተፈናቃዮቹን ቁጥር በተመለከተ የተጣራና የተረጋገጠ መረጃ ማግኘት አልቻልንም። ተፈናቃዮቹ የሚሉት በአጠቃላይ ተፈናቅለን የከተማ የምግብ ዋስትና ግቢ ውስጥ የነበርነው 527 አባወራዎች ነበርን። ነገር ግን ባለፈው አርብ ጉዳዩን የምንከታተል 8 ተወካዮችን ፖሊስ ጣቢያ አግተውን መከላከያ ጠርተው አብዛኞቹን በመኪና አስገድደው ጭነው ወደ ተወለዳችሁበት ስፍራ ሂዱ ብለው አባረዋቸዋል ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ተወካይ በአማራ ክልል ቴሌቪዥን ጣቢያ ላይ በትላንትናው ምሽት ቀርበው ተፈናቃዮቹ ከቤንሻንጉል ክልልና ከኦሮሚያ ክልል ቡኖ በደሌ፣ ነቀምትና ጅማ የተፈናቀሉ እንደሆኑ ገልጸው ከተፈናቃዮቹ ጋር በተደረገ ውይይት 360ዎቹ ወደ ነበሩበት ወደ ተወለዱበት አካባቢ ደጋ ዳሞት ወረዳ ሄደዋል፣ 26ቱ ደግሞ ተስማምተው ወደ ቤንሻንጉል ክልል ተመልሰዋል ነው። ከአስተባባሪዎቹ አንዱ አቶ አበባው ጌትነት በዚህ ሀሳብ አይስማሙም። አስገድደው ወስደው የበተኗቸው ሰዎች በተለያየ መንገድ ያቆራረጡ የትራንስፖርት በየመንገዱ የለመኑ እኛ ወደ ተጠለልንበት እየመጡ ነው ይላሉ።
527 ነበርና ግን እነዛ ባድማ በታኙ በኩል ያው ታፍነው ተጭነውብን 150 ነበርና ከዛ ደግሞ 10 መጥተዋል 160 ደርሰናል። ታፍነው የተጫኑ ወንድሞቻችን ግን በግዳጅ ስለሆነ መልሳቸው ሳልተመለሰ ድረስ ጥያቄያቸው ሳልተመለሰ ድረስ እየመጡ ነው አሁንም እየገቡ ስለሆነ ለዛ ነው ቁጥራችን 160 የደረሰው።
አቶ አበባው አያይዘው እኛ መጀመሪያውኑ ከችግረኛ ቤተሰብ የመጣን ስራ ፍለጋ የተጓዝን በሰፈራ የሄድነን ንብረት ካፈራን በኋላ ደግሞ ንብረታችን ተቃጥሎ የተባረርን አሁን ዘላቂ መፍትሄ ሳይሰጡን ወደዛና ወደዚህ ቢያደርጉን ምን ጥቅም አለው ይላሉ።
በጭራሽ ከህገወጥ ጋር የተያያዘ የለም። ምክንያቱም እኛ ከ92 ጀምረን ስንኖር ህጋዊ ባለው መንገድ ነው እየተመራን የያዝ ነው በሰፈራ ፕሮግራም። ይህን ደግሞ በ2003 ላይ ክልሉ ራሱ ፈርሞ ተረክቦ ወስዶን ቢያንስ ከ3000 እስከ 4000 የሚሆን ህዝብ ክልሉ ተረክቦ በሰፈራ ፕሮግራም የቤት መስሪያ የእርሻ ቦታ ሰጥቶ ራሱ ያሰማራውና ራሱ ያሰፈረው ህዝብ እንደሆነ ማንኛውም ያውቃል። እኛም በዚህ ላይ የተያዘ ያው የመሬት ደብተር ህጋዊ የሆነ ከክልል ጋር የተያዘ የመሬት ደብተር ተሰርቶልን እጃችን ላይ አሁንም ይገኛል የመሬት ደብተራችን።
መላከ ገነት ቆሞስ አባ ገብረ ጻድቅ አሁን በጊዮርጊስ ቤተክርስቲያን ውስጥ የሚገኙ ተፈናቃዮችን ቆጥረው 150 እንደሆኑ ለነዚህ ተፈናቃዮች ዘላቂ መፍትሄ ለመስጠት ምን ቢደረግ ይበጃል ብያቸው ነበር።
እኛ አሁንም የቤኒሻንጉል ጉሙዝ ክልል ማረጋገጫ ደብተር ሰጥቶ ህጋዊ አድርጎ ያኖረ ግን ራሱ ባጠፋው ጥፋትና በእኛ ላይ ባደረሰው በደል ሳይቆረቆርና ሳይጠጠት አሁንም ህገወጥ ናቸው እያለ ነው። ይሄ የሚያሳየው ነገም ወደዚያ ብንመለስ ችግሩ ከመፈጸም ወደ ኋላ እንደማይል ነው የሚያሳየው። ስለዚህ እኛ የክልላችን መንግስት የጠየቅነው በክልላችን አሁንም እንደዚህ ተደጋጋሚ ጊዜ ምክንያት እየተፈለገ ከምንጨፈጨፍና ንብረታችንን አሁንም እዚህ ያሉ ዜጎች ዛሬ ይውጡ እየተባሉ በኃይል እየተደበደቡ እየወጡ ነው። ዛሬም ትናንትናም አሁን ኃይሎች እዚያ ሰዎችን እየደበደቡ እያወጡ ነው። ስለዚህ ተደጋጋሚ ጊዜ እንደዚህ የምንሰቃይበት ጊዜ እንዲያበቃ የክልላችን መንግስት የእኛ ሰፋ ያለ የመስፈሪያ ቦታ ሰጥቶን እዚህ እንድንሰማራና በሀገራችን ሰርተን በሀገራችን እንድንኖር የጠየቅነውን ጥያቄ ተግባራዊ እንዲያደርግልን እስከ ሃይማኖት አባቶች ድረስ ሽምግልና ልከን መልሱን እየተጠባበቅን ነው።
የሰማችኋቸው ተወካዩ አቶ አበባው ጌትነት ሲሆኑ መላከ ገነት ቆሞስ አባ ገብረ ጻድቅ አሁን በጊዮርጊስ ቤተክርስቲያን ውስጥ የሚገኙ ተፈናቃዮችን ቆጥረው 150 እንደሆኑ ገልጸውልናል። ለእነዚህ ተፈናቃዮች ዘላቂ መፍትሄ ለመስጠት ምን ቢደረግ ይበጃል ብያቸው ነበር።
አሁን ምንድን ነው ያው ቤተክርስቲያኗ የምትሰጠው ጊዜያዊ የሆነ መፍትሄ ነው። ጊዜያዊ መፍትሄ ሲባል ምንድን ነው ያው መጠለያውን ለጊዜው ፈቅደናል። እናም በገር የሚመርገውት እያቀረብን ነው። ይህንንም ያደረግንበት ዋናው ትልቁ ዓላማ ቤተክርስቲያን አሁን ያሉት ሰዎች በእምነት ኦርቶዶክስ ይሁን አይሁኑ አይታወቅም፣ ሊሆንም ላይሆንም ይችላሉ። እምነቱን ብቻ መሰረት ያደረገ ሳብ ይዘን አብል የሚያስጠጋ ናቸው። ጊዜያዊ ችግራቸውን ሊመቅረፍ ግን አስጠግተናል። ስለዚህ ስናስጠጋ ደግሞ ቤተክርስቲያኗ ትልቁ ዓላማ የተቸገሩትን መርዳት ማጽናናት አበረታታት ነው። ያኔ ችግር ቁስላቸውን ማድረግ ፈልጋል ብለን በማለት እንግዲህ በቃለ እግዚአብሔር በተለያየ ነገርም እያገዝን ያለ ነው። መጨረሻው ምንድን ነው መፍትሄ ሊሆን የሚሰጠው? መፍትሄ መስጠት መቻል ያለበት መንግስት ነው ብለን እናስባለን። ምክንያቱም እነዚህ ሰዎች ከነበሩበት አካባቢ ከተያቸው በተፈጠረው ችግር አካባቢያቸውን ለቀዋል። ያንን ችግር ደግሞ አስማምቶ አግባብቶ መንግስት ወይ ወደ ነበሩበት አሪያ ደግሞ ወዳሉበት ወደ ተወለዱበት ክልል መልሶ ለሰፈራቸው ያስፈልጋል የሚል ሀሳብ አለን። ይህንንም ለማድረግ እንግዲህ የሚቻል ከሆነ በቅርብ የሚገኘው አካል ጋር ከመንግስት አካል ጋር እንድወያይ እና መፍትሄ ቢኖረው የሚል ሀሳብ አለ እንደ ተቋም ማለት ነው።
የአማራ ክልል ቴሌቪዥን በትላንትናው ምሽት በሰራው ዘገባ የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሽፈራው ጨሌቦን አነጋግሮ የክልላቸው መንግስት የተፈናቀሉ ሰዎች ስለመኖሩ እንደማያውቅ የደረሳቸው መረጃ እንደሌለ ገልጸዋል። ነገር ግን እኛም ያነጋገርናቸው ተፈናቃዮች የቤተ ክርስቲያኑ ኃላፊ ተፈናቃዮቹ በቤተ ክርስቲያን ግቢ በዛፍ ስር ተጠልለው በአካባቢው ያሉ የቤተ ክርስቲያኑ ምዕመናንና ነዋሪዎች ምግብ፣ መጠጥና ልብሳቸውን የሚያጥቡበት እየሰጧቸው እንደሆነ ገልጸውልናል። የአማራ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ከሰኞ ጀምሮ ተደጋጋሚ ሙከራ አድርገናል። የመንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ እንደዚሁም እንዲሁም ደግሞ ከፍተኛ ኃላፊነት ቦታ ላይ ያሉ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል። በተጨማሪም የቤንሻንጉል ክልል መንግስት በጉዳዩ ላይ የሚሰጠውን ምላሽ ለማግኘት ጥረት አድርገናል፣ አልተሳካልንም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባ አመሰግናለሁ። በሌላ በኩል የኢትዮጵያውያን በየትኛውም የሀገሪቱ አካባቢ ተዘዋውሮ የመስራት መብት ጥያቄ ውስጥ ሊገባ እንደማይገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ይህን ያሳሰቡት በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳ ከነዋሪዎች ጋር ባደረጉት ውይይት ነው። እስክንድር ፍሬው ነው ይዘገበልን።
ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ጉሙዝ የተገኙት በተለያዩ የኢትዮጵያ ክልሎች የሚያደርጉትን ጉብኝት በመቀጠል ነው። በዚያ በነበራቸው ቆይታም ከክልሉ ርዕሰ ከተማ አሶሳ ነዋሪዎች ተወካዮች ጋር ተወያይተዋል። ከተነሱት ጉዳዮች አንዱ ደግሞ የዜጎች በተለያዩ ክልሎች ተዘዋውሮ የመስራት መብት መሆኑ ታይቷል። ጠቅላይ ሚኒስትሩ በዚህ ተዘዋውሮ የመስራትና ንብረት የማፍራት መብት ላይ ማብራሪያ የሰጡት ኢትዮጵያውያን እንኳን በአገራቸው በሌላም አገር ያላቸውን መብት በመጥቀስ ነበር።
እንደምታውቁት እዚህ ጎረቤታችን ሱዳን 1 ሚሊዮን የሚጠጉ ኢትዮጵያውያን አሉ። ካርቱምን ጨምሮ በጣም በርካታ ቦታ ፓስፖርት የሌላቸው መታወቂያ የሌላቸው ሴቶች፣ ህጻናት ጭምር ሱዳን እንኳን ኢትዮጵያውያን ሀገራቸው ነው ብላ አፋያለች። እንኳን የቤንሻንጉል ጉሙዝ ህዝብ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞ ቤንሻንጉል መምጣት ተውና ሱዳንም አፋያ ኖረች ነው። ሰውን ማቀፍ ሰውን አብሮ ከሰው ጋር መኖር የግድ ዜጋ መሆንም አይጠይቅም። ሰው መሆን ብቻ በቂ ነው። ኢትዮጵያ በጣም ሰፊ ሀብት ያላት ሀገር ያላት ሆና ስታበቃ ኢትዮጵያውያን የሚሰቅቁበት መሆን የለበትም። ከዚህ ጋር ተያይዞ ፍቅራችን ቀንሷል። እንደ ድሮ ብንሆን ባንናናቅ ባንሰዳደብ ይሻላል የሚል ምክረ ሀሳብ ተነስቷል። ይህ በጣም ትክክለኛ ሀሳብ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በጎበኟቸው የኢትዮጵያ ክልሎች ሁሉ ይህ ተዘዋውሮ የመስራትና ንብረት የማፍራት መብት ጉዳይ በጥያቄነት ሲነሳ ቆይቷል። በአገሪቱ ካሉት 9 ክልሎች እስካሁን 6ቱን የጎበኙት ጠቅላይ ሚኒስትሩ በቀጣይነት ወደ ሌሎቹ 3 ክልሎች እንደሚጓዙ ይጠበቃል። ዛሬ ደግሞ በጎረቤት ሀገር ሱዳን የስራ ጉብኝት በማድረግ ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቀጣዩ ቅንብር አሜሪካና ህዝቧ ነው። ቀንን በአንድ ሲኒ ቡና መጀመር ለአብዛኛው ሰው የተለመደ ነው። አንድ ሲኒ ቡና ከዚህም የበለጠ ማድረግ ችሏል። የሱዳን ተወላጁ ማንያን ኬር የጠፉት ልጆች በሚል ተቀጥያ ስያሜ ይጠሩ ከነበሩት ስደተኞች መካከል አንዱ ነው። ማንያን ኬር በዩናይትድ ስቴትስ ዜግነት አግኝቶ መኖር ከጀመረ በኋላ በኢትዮጵያ ስደተኞች መጠለያ የሚገኙ እሱን መሰል ሱዳናውያን ስደተኞችን የወደፊት ሕይወት የተሻለ ለማድረግ በመጣር ላይ ይገኛል። ቡናን በመቸርቸር በሚያገኘው ገቢ በርካታ ስደተኞችንም በመርዳት ላይ ነው። የቪኦኤ ዘጋቢያችን ጁንሶ 734 ቡና የተሰኘውን ድርጅት መስራችና ስራ አስኪያጅ አነጋግራለች። መስታወት አራጋው ታቀርበዋለች።
ከዋሽንግተን ዲሲ ትንሽ ወጣ ብሎ በሚገኘው የቡና ማዘጋጃ ቤት ማንያን ኬር 734 ቡና ብሎ የሰየመውን ቡና ይፈጫል፣ ያሽጋል፣ ለደንበኞቹም ይልካል። የቡናውን ንግድ ባለፈው ዓመት የጀመረበት አንዱና ዋነኛው ዓላማ ለስደተኞች እርዳታ የሚውል ገንዘብ ለማሰባሰብ ነበር።
734 ማለት በጋምቤላ ኢትዮጵያ የስደተኞች ማቆያ ጣቢያ የመለያ ቁጥር ነው። በመላው መጠለያዎች ውስጥ 250 ሺህ የሚሆኑ ስደተኞች ይኖራሉ። በየቀኑ ከባድ ፈተናዎችን እንዴት እንደሚያልፉ ጠንቅቄ ያውቃለሁ።
ለሱዳን አዋሳኝ በሆነችው በኢትዮጵያ ጋምቤላ ክልል ኬር ለ13 ዓመታት ኖሯል። የ3 ዓመት ልጅ ሳለ ነው የጠፉት ልጆች በሚል ስያሜ ከሚታወቁት 20,000 ሕጻናት ጋር ወደ ኢትዮጵያ የተሰደዱት። እነዚህ ሕጻናት በሱዳን በነበረው የእርስ በርስ ጦርነት ሳቢያ ወላጆቻቸውን ያጡና ከቀያቸው የተፈናቀሉ ናቸው።
የሶስት ዓመት ልጅ ሳለሁ መንደሬ በጦርነት ታመሰ። በሰሜኑ መንግሥት መንደራችን ጋየ። ራሳችንን ለማዳን ሮጠን ከቤተሰቦቻችን የተለያየ ነው። ከከባድ የእግር ጉዞ በኋላ ኢትዮጵያ ደረስን። እናም ስደተኞች ሆንን። በመንገድ ብዙ ሕፃናት ሕይወታቸውን አጥተዋል።
ከቀያቸው ለሱዳን አዋሳኝ ከሆነችው ጋምቤላ ኢትዮጵያ ለመድረስ 1600 ኪሎ ሜትር ርቀት መጓዝ ነበረባቸው። ከር እንደሚለው ለሱና ለኩዮቹ ሕፃናት በስደተኞች ማቆያ ጣቢያ ውስጥ መኖር በጣም አስፈሪ ነበር።
በየዕለቱ በፍርሃት ውስጥ ነው የምትኖረው። ምክንያቱም መንገድ ላይ እንደቀሩት ሕፃናት እሞት ይሆን የሚል ፍርሃት ያድርብሃል ማለቴ ነው። በስደተኛ ማቆያ ጣቢያው ሕፃናት በረሃብ ሲሞቱ ታያለህ። ምክንያቱም በቂ ምግብ የለም። በኮሌራ በሽታ ምክንያት ሕፃናት ሲሞቱ ታያለህ። በተለያዩ በሽታዎች ሕፃናት ሲሞቱ ትመለከታለህ። ሕፃናት ከስደተኛ ጣቢያው ጠፍተው ሲሄዱም ታያለህ፣ የተሻለ መኖሪያ ፍለጋ። ነገር ግን መንገድ ላይ ባጭር ተቀጭተው ይቀራሉ።
በ16 ዓመቱ ከር ወደ ዩናይትድ ስቴትስ የመምጣት እድሉን አገኘ። ያለ ወላጆቻቸው ወደ ዩናይትድ ስቴትስ እንዲመጡ እድሉን ካገኙት ሕፃናት ስደተኞች መካከል አንዱም ሆነ። ሕይወቱ ከቀድሞው በእጅጉ የተሻለ ቢሆንም በካምፕ ውስጥ ጥሏቸው የመጣውን እሱን መሰል ስደተኛ ሕፃናትን ግን መርሳት አልቻለም። በዩናይትድ ስቴትስ ሪችመንድ ቨርጂኒያ ኮሌጅ ሕግን በማጥናት ላይ ያለ ስደተኞችን በተመለከተ የሚንቀሳቀስ ቡድን መሰረተ። የሰብአዊ ስራውንም ጀመረ። የእርዳታ ቡድኑ ከሱዳን የተፈናቀሉ ስደተኞችን መልሶ በማቋቋም ስራ ላይ ነው በሰፊው የተሰማራው።
We want to focus on aid free, meaning you want to give them a tool to help themselves. That's why we give
ከተረጅነት ነጻ እንዲሆኑ ማለትም በስራ ተሰማርተው ራሳቸውን የሚያቋቁሙበትን ቁሳቁስ እንሰጣቸዋለን። ለምሳሌ የአሳ ማጥመጃ መረብ ስንሰጣቸው ከኩሬ አሳ አጥምደው መመገብ ይችላሉ ማለት ነው። ህብረተሰቡ በአንድነት የሚጠቀምበት የእርሻ ቦታ ስናዘጋጅ የሚመገቡትን ምግብ ራሳቸው አምርተው እንዲመገቡ እናደርጋለን። የውሃ ማቆሪያዎችን ስንቆፍር ህብረተሰቡ ውሃ በማግኘቱ የራሱን የጓሮ አትክልት በመትከል ለመመገብ ይበቃል ማለት ነው። ሲተርፋቸው ለሽያጭ የሚያቀርቡም ይኖራሉ እና 200,000 ስደተኞች ነጋዴዎች ይሆናሉ ማለት ነው።
መንያንግ ድረገጽን በመጠቀም ለተለያዩ ዝግጅቶችና ለቡና ቸርቻሪዎች ቡናን ይሸጣል። ሜጋን መርፊ የቡና መሸጫ ሱቅ ባለቤት ናት።
ተጠቃሚዎቹ ይወዱታል። በተለይ እቅድና ዓላማውን ሲረዱ በፍጥነት ነው ደንበኝነታቸው የሚጨምረው። ቡና ደግሞ በብዙዎች የሚወደድ ነው። ስለዚህ ተጠቃሚውም ሆነ ሻጩ ደስተኛ ነው የሚሆኑት። 734 ቡናን በየጊዜው ገዝቶ የሚያጣጥም ሰው የእርዳታው አንዱ አካል ሆነዋል ማለት ነው።
A cup of 734 coffee can buy This cup can buy one fishing.
የ734 አንድ ስኒ ቡና ያሳ ማጥመጃ አንድ መረብ ይገዛል። መረቡ $1 ስለሚሸጥ የትምርት ቁሳቁስ ለምንረዳቸው ተማሪዎች እስክርቢቶዎች ይገዛል። ስለዚህ 734 ቡና ማለት በስደተኛ ማቆያ ጣቢያ ያሉት ስደተኞችን ማቋቋሚያ ማለት ነው።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሲቪሎችን በውጊያ ላይ እንደ ማገጃ አጥር በመከላከያነት መጠቀም የጦር ወንጀል ነው። የሚያሳዝነው ደግሞ ድርጊቱ መካከለኛው ምስራቅ ውስጥ እያደገ መምጣቱ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። በተባበሩት መንግሥታት የዩናይትድ ስቴትስ ቋሚ መልእክተኛ ኒኪ ሄሊ ለጸጥታው ምክር ቤት ሲናገሩ አይሲስ የሲቪሎችን በየመኖሪያ ቤታቸው፣ በሆስፒታሎች፣ በትምህርት ቤቶችና መስጊዶች መኖራቸውን እንዴት ለራሱ ጥቅም እንደሚያውለው ዘርዝረዋል። አይሲስ ተዋጊዎቹን ከጥቃት ለመከላከል ሲል ነው ይህን የሚያደርገው። የአይሲስ ተዋጊዎች ከየይዞታዎቻቸው በኃይል ተፈናቅለው ሲባረሩ ቤተሰቦችን የከቡና በመከላከያነት እየተጠቀሙባቸው ወደ ሌላ ምሽጎቻቸው ይዘዋቸው ይጓዛሉ። ይህን መሰሪ ተግባር የሚፈጽመው ግን አይሲስ ብቻ አይደለም ይላሉ አምባሳደር ኒኪ ሄሊ።
Hezbollah has also endangered civilians by positioning its fighters and its weapons among them.
ሂዝቦላህም ተዋጊዎቹንና የጦር መሳሪያዎቹን በሲቪሎች አስከብቦ በመከላከያነት በመጠቀም ለአደጋ አጋልጧል። አሸባሪዎቹ ሊባኖስ ውስጥ የሚገኙ ትምህርት ቤቶችን፣ ሆስፒታሎችንና የአፓርትማ ህንጻዎችን ለጦር መሳሪያዎቹ መደበቂያ ይጠቀማሉ። ለከፍተኛ የጦር መሳሪያ ክምችቱ ሲልም ሂዝቦላ የሊባኖስ መንደሮችን ወደ ወታደራዊ ካምፕነት ቀይሯል። በነዚያ ካምፖች ውስጥም የመሳሪያ ግምጃ ቤቶችን በማደራጀት ሮኬት ወንጫፊዎችን ይደብቃል። በሲቪሎች መካከለና ዙሪያ ኮማንድ ፖስቶችን ያሰማራል።
የተባበሩት መንግስታት በየመን ያሉ የሁቲ ነውጠኞችም ሲቪሎችን እንደ ጉዝ በመከላከያነት ይጠቀማሉ፣ ሐማስም ተመሳሳይ አስከፊ ድርጊቶችን ይፈጽማል ሲሉ አምባሳደር ሄሊ አስረድተዋል። ሐማስ እታገልላቸዋለሁ በሚላቸው የፍልስጤም ህዝቦች ትምህርት ቤቶች፣ አፓርትማዎች፣ ሆቴሎች፣ አብያተ ክርስቲያናትና የዓለሙ ድርጅት መስሪያ ቤቶች አቅራቢያ ሮኬት ወንጫፊ መሳሪያዎችን ይተክላል ሲሉ ማብራርተዋል። ከበስተኋላ ያሉ አካላት መኖራቸውንም ይጠቁማሉ።
The first is Iran. As usual, Iran is the patron and protector of many of these groups that fight for የመጀመሪያዋ ኢራን ናት።
ኢራን ናት የነዚህን ብዙዎች ቡድኖች ዋና ጠባቂ። ኢራን ናት የአካባቢውን ሰላም ለማደፍረስና አለመረጋጋትን ለመፍጠር የምትጥረው። ህገወጥ የመሳሪያ ትልልፍ ወደ የመን እንዲደረግና ከሶሪያ ግዛት በሚተኮሱ ድሮኖች የእስራኤልን አየር ክልል የምትደፍር ኢራን ናት።
በተባበሩት መንግስታት የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ኒኪ ሄሊ ትልቁና በእጅጉ የሚያሳስበው ግን በሲቪሎች ላይ ሊደርስ የሚችለው የአደጋ ስጋት ነው ብለዋል።
Anyone who cares about the safety of Lebanese families should condemn this practice. Anyone who cares about the
ማንም ለሊባኖስ ቤተሰቦች ደህንነት የሚጨነቅ ሰው ይህን ሲቪሎችን በመከላከያነት የመጠቀም ጨካኝ ተግባር ማውገዝ አለበት። ለየመን ወይም ለፍልስጤም ህዝብ የሚያስብ ማንኛውም ወገን በእነርሱ ደም የሚነግዱ አሸባሪዎች ለፍርድ እንዲቀርቡ ሊጠይቅ ይገባል። በጋዛ ለሚኖሩ ህፃናት በርግጥ የሚያስብ ሰው ካለ ሐማስ ከእስራኤል ጋር በሚያካሄደው ውጊያ ላይ በመከላከያነት መጠቀሙን በአስቸኳይ እንዲያቆም አጥብቆ ሊጠየቅ ይገባል።
አምባሳደር ሄሊ በመጨረሻም የጸጥታው ምክር ቤት ለሰብአዊነት ሲል ይህን አረመኔያዊ ድርጊት ለማስቆም መነሳት አለበት ሲሉ ያስገነዘቡትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ የሚያስተላልፈውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ አዲሱ አበበና
ሰለሞን ክፍሌ ነን።
ፕሮግራሙን በመራው በንጉሶ ታምሬ፣ በመሐንዲሱ ቫስኮ ቮላሬች እና በሌሎች አዘጋጆች ስም እንሰናበታለን።
ነገ ሐሙስ እንገናኛለን። በትግርኛ ቋንቋ የሚተላለፈው ፕሮግራም እስከሚረከብ ድረስ ቀጣዩ ሙዚቃ እንጋብዛችሁ።
Yeah. ለትግለ